ሐምወይ አዲስ አበባ ሐወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ አገርም እንደ ሰው ይናፍቃል ወይ አራዳ አራዳ
ለዮቶና ለንብረቶ አስተማማኝ ዋስትና መስጠት አለኝታ የሆነው ኒያላ ኢንሹራንስ አክሲዮን ማህበር ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁኑም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል።
የገበሬ ልጅ ነህ ያ
ግብርና ለሀገር ልማት አለኝታ ነው። ይህን በመረዳት ያለኝታው ማህተም የሆነው ኒያላ ኢንሹራንስ አክሲዮን ማህበር በአይነቱ ለየት ያለና በሀገራችን የመጀመሪያ የሆነ የሰብል መድን ሽፋን መስጠት ጀምሯል። ይህ የሰብል መድን የሚሰጠው ሽፋን ሰብል በመስክ ላይ ያለ ከቡቃያ እስከ ምርት ስብሰባ ባለው ሂደት ውስጥ በድርቅ በመጠን ባለፈ ዝናብ በሳትና በንፋስ አዘብ ሽንፍር ለሚደርስ ጉዳት ካሳ ያስገኛል። ምርት ከማሳ ከተሰበሰበ በኋላ በሳትና መብረቅ በፍንዳታ በዝናብ በውሽንፍር በበረዶ በጎርፍና በተንቀሳቃሽ አካል ግጭት ጉዳት ይደርስበት ምርት ተሰብስቦ በመጓጓዝ ላይ ያለ በሚደርስ ማንኛውም አደጋ ሳቢያ ብክነትና መበላሸት ቢያጋጥመው የጉዳቱ ዋስትና ይሰጣል። የመድን ሽፋኑ ሌሎች የተፈጥሮ አደጋዎችን እንዲሸፍን በተጨማሪ ስምምነት ይሰፋ ይችላል። ማንኛውም ገበሬ ይህ የሰብል መድን ሽፋን ካለው የገንዘብ ተቋማትና የግብርና ግብዓት አቅራቢዎችን አገልግሎት በቀላሉ ለማግኘት ስለሚችል ምርቱን ለማሳደግ ያለ ስጋት ይሰራል። ይህ የሰብል መድን ሽፋን በመጠነ ሰፊ አደጋ ምክንያት አበዳሪዎች ላይ ሊደርስ የሚችል ከፍተኛ ኪሳራንም ይከላከላል። ኒያላ ኢንሹራንስ አክሲዮን ማህበር በፈር ቀዳጅነት የሰብል መድን ሽፋን በማቅረብ ለአርሶ አደሩና ለማኅበሩ ያለውን አጋርነትና አለኝታነት ያረጋግጣል። ያለኝታው ማህተም ኒያላ ኢንሹራንስ።
ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ አገርም እንደ ሰው ይናፍቃል ወይ አራዳ አራዳ።
መጽሐፍ ጽፎ ሲያቀርብ ለመጪው ትውልድ ይላል ሰው እኛስ ምን እናቃለን? ምንም አናቅም እኮ ከፈረንጅ መጽሐፍ አነበብን እንጂ አማርኛ መጽሐፍ አሁን ነው እየተጻፈ የወጣው። ተጽፎ ቤቱ ተቀምጦ ነበር፣ እየታተመ አልተሸጠም። አሁን ግን እኔ ለልጆቼ ምመኘው ነው። ስለዚህ እንዲህ አይነት መጽሐፍ ቢቀርብ ለመጪው ትውልድ ብቻ አይደለም፣ ለእንደኔ አይነቱ ለእኔም ልጆች ዛሬ ላለ ነው፣ ለመጪው ገና ለሚመጣው ሳይሆን ላልተወለደው ሳይሆን ዛሬ ላለ ነው። ይሄ ትልቅ ምንትን ነው፣ አስተዋጽኦ ነው። እኛ እኮ ብዙ ሀውልት አፍርሰን የውጭ ሀውልት እያስቀመጥን ነው። የራሳችንን ሰው ሳናሞግስ የሰው ሰው እያሞገስን ነው። በመንገድ ስም አልተሰጣቸውም እነዚህ ምሁሮች፣ ሀውልት አልተቀረጸላቸውም፣ ቤታቸው በስማቸው አልተሰየመላቸውም። እነሱማ ተዋጽኦ እንዴት ለማስረዳትም ያዳግታል። ትልቅ አስተዋጽኦ ነው ያደረጉት። ማስተማራቸው፣ መቋንቋ ማሳየታቸው ይሄ እኮ ትልቅ አስተዋጽኦ ነው። ያለፈው ምን እንደነበር፣ ስርዓቱ ምን እንደነበር፣ ታሪካችን ምን እንደ ከየት መጣን፣ ወዴት ነው የሚሄደው የሚለውን ነገር እንድናስገናዝብ ይረዳናል።
ባለፉት ሳምንታት ስንዘክራቸው የነበረውን የሀገራችን ቀደምት ምሁርና ሊቅ ብላታ መርስ ያዘኑ ለቅድስና ስራዎቻቸውን ዛሬም ማነሳሳት እንቀጥላለን። ይህን ዝግጅት ስናሰናዳ ዋቢ የሆኑን ሰነዶችና የድምፅ ግብዓቶችን እንዳገኝ እንገዛ ያደረጉልን ለብላታ መርስ ያዘኑ ለቂቆስ ልጅ ለአቶ አማ መርስ ያዘንና ድምጻቸውን ለተዋስናቸው ሁሉ ኒያላ ኢንሹራንስ አክሲዮን ማህበር በእናንተ ባድማጮቻችንና በእኛ ባዘጋጆቹ ስም ከፍ ያለ ከበሬታ ያዘለ ልባዊ ምስጋና እናቀርባለን።
ዜማ ሊቅ ቅዱስ ያሬድ ትምህርትን ቢብሎ
ትምርቱን ቢብሎ ጥሎ ከሄደ በኋላ አንድ አጋጣሚ ነው እንደገና ተበረታቶ ተምሮ ሊቅ ለመሆን የበቃው። አያሌ ከሀገርም ሆነ ከውጭ ሀገር ሊቃውን ታሪክ እንዲህ አይነት ተመሳሳይ ምዕራፍ እንዳለ አንብበናል። የክቡር ብላታ መርስ ያዘንጎል ቂርቆስ ታሪክም ተመሳሳይ ምዕራፍ አልፏል። ራሳቸው መርስ ያዘንጎል ቂርቆስ ትዝታዬ ስለ ራሴ የማስታውሰው በተባለውና ለህትመት በዝግጅቱ ላይ በሚገኘው መጽሐፋቸው ላይ ያሰፈሩትን ጥቂት ገጾች እንመልከት። ከተወለድኩ ከሶስት ዓመት በኋላ የአጥቢያው ህዝብ በበደበጅ ውስጥ በሃ በሚባል ስፍራ ላይ አንድ ጥሩ ቤተ ክርስቲያን በጭቃ ግንብና በሳር ክዳን አሰራና ታቦተ ማርያም መግደላዊትን ከዚያ ከዋሻ መቅደስ አውጥቶ ከዚያ ተከላት። እንባጮ ላይ የነበረውም ህዝብ ጥቂት ብቻ ሲቀር አብዛኛው ታቦቲቱን ተከትሎ በሃ ላይ ሰፈረ። ቤተ ክርስቲያኒቱ የተሰራችው በደልዳላ ቦታ ላይ ሆኖ በስተ ምስራቅ በኩል እንዳጥር ተገን ከለላ የሆነላት ገደል አለ። ገደሉ በሃ ድንጋይ ነው። የስፍራው ስም በሃ የተባለውም በዚህ ምክንያት ነው። እድሜ 5 ዓመት ከመንፈቅ እስኪሆን ድረስ የነበርሁት ማርያም መግደላዊት በተባለች ቦታ በሃ ላይ ነው። በዚያን ጊዜ ዘመዶቼ ያወጡልኝ ስም አባይነህ ነበረ። ያሳደገችኝ የአባቴ ታላቅ እህት እመይት በሰሙ ናት። እኔን ልጅ አድርጎ ለማሳደግ የፈለገችበት ምክንያት ልጆቿ ሁሉ ሙተው ሐዘን ከተጫናት በኋላ ነው። የልጆቿ ምትክ እንደሆንላት በመመኘት ነው። የሚየበሰሙ ደግነትና ርኅራዬ እጅግ ከመጠን ያለፈ ነው። ቤቷ ወደ ጅሩ በሚያስወጣው በአውራ መንገድ ዳር ስለነበረ በዚያ በኩል የሚያልፍ ቆለኛ ከቤቷ ገብቶ ሳይበላና ሳይጠጣ መሄድ አልነበረም። ከደግነቷም የተነሳ አራስ ውሻ እንኳን ያየች እንደሆነ አነባብሮ ጋግራ ትወስድላት ነበር። የአገሩም ሰው ትልቁም ትንሹም ስሟን የሚጠራው እምዬ በሰሙ እያለ ነበር። እኔንም ስታሳድግ የነበረባት ድካም እጅግ ብዙ ነበር። 4 ዓመት ከሞላኝ በኋላ የትምህርት መጀመሪያ ጊዜ ደረሰ። ከባሃ መንደር ወደ ምዕራብ 2 ኪሎ ሜትር ያህል ርቆ በሚገኝ ገና መምቻ በሚባል መንደር የሚያስተምር ደብተራ እንደ ብልሃቱ የሚባል ሰውዬ ነበር። ዋና አስተማሪነቱ ፊደል ለማስቆጠርና ዳዊት ለማስደገም ሲሆን በተጨማሪም ከተጉለቴ ዜማ እንደ ሳታት ያለውን ያስተምራል። በዚያ ጊዜም ከ50 ያላነሱ ትናንሾችና ትላልቆች ተማሪዎች ነበሩት። እድሜ 4 ዓመት ከ4 ወር ከ4 ቀን ሲሆን እምዬ በሰሙ ወደ ደብተራ እንደ ብልሃቱ ወስዳ ለትምህርት አስገባችኝ። የቀኑ ልክ ይህን ያህል ተጠንቅቆ የተጠበቀበት ምክንያት በ4 ዓመት ከ4 ወር ከ4 ቀን ትምህርት የሚጀምር ልጅ ትምህርት ይቀነዋል የሚል አስተሳሰብ በዚያን ዘመን ስለነበረ ነው። መጀመሪያ እንደ ገባሁ የእድሜ እኩዮቼን በአንድነት ተሰብስቦ በማየቴ ደስ አለኝና ለጨዋታው ስል ለጥቂት ሳልሰለች ተመለስኩ። እንግዲህ ፊደል ተጀመረ። ፊደሉም በሚጠቀለል ብራና በጉልህ ተጽፎ ከድልድላ ከአባቴ ዘንድ የተላከልኝ ነበር። አባቴ በዚያን ጊዜ ዜማ እያስተማሩ ድልድላ ማርያም ነበሩ። ይኸውም እንጦጦ ማርያም ማለት ነው። በዚያን ጊዜ ድልድላ ወይም እንጦጦ እየተባለ በሁለት ስም ይጠራ ነበር። ደብተራ እንደ ብልሃቱ ለመጀመሪያዎቹ 2 ቀኖች እርሱ ራሱ ፊደሉን አስጀመረኝ። በኋላ ግን በወንበር ገፍ በተዋረድ ሌላ ፊደል አስቆጠር ያዘዝልኝና ተማር ተባልሁ። አስተማሪው ወደ ፊደሉ ሲያመለክተኝ የኔ ዓይን የሚያየው ወደ ልጆቹ ጨዋታ ብቻ ነበር። እስክለማመድ ድረስ ጥቂት ቀን ታገሰኝና ከዚያ በኋላ ፊደሉን እያየ ተማሪ እያለ በቁንጢጥ ያደምነኝ ጀመር። ደብተራ እንደ ብልሃቱም ተማሪዎቹን የሚቀጣበት አንዲት አለንጋ ነበረችው። ያችን እያወዛወዘ ኋላ አይሆንም፣ አቀምሰሃለሁ፣ ፊደሉን እያየ ተማር ብሎ አስፈራራኝ። እኔም ያን ልማዴን አልተው ስላልኩ በዚህች አለንጋ ይሸነቁጠኝ ጀመር። ከዚያ በኋላ ትምህርት የተባለውን ነገር በፍጹም ጠላውና ወደ ተማሪ ቤቱ አልሄድም ብዬ ዘመዶቼን አስቸገርኩ። እነርሱም እየደበደቡና በግድ እየጎተቱ ወሰዱኝ።
ይሁን እንጂ ጥላቻው የባሰብኝ ሄደና ፊደሉን ብቻ ሳይሆን የትምህርት ጓደኞቼን እንኳን ለማየት እስከ መጥላት አደረሰኝ። እንዲያውም ፊደል ተማር የሚሉኝ ከሆነ በበደበጅ ገደል ዥቁ ብዬ ገባለሁ ይያልኩ ለጓደኞቼ አጫወትኳቸው። በተለይም ሳሃሌ እንደ ብላሃቱ የሚባለው ያስተማሪ ልጅ የቅርብ ጓደኛዬ ነውና ገደል ልገባ ነው ብዬ በቁም ነገር አማከርኩትና እንላቀስ ጀመር። ሳሃሌ ያስተማሪ ልጅ በመሆኑ ብቻ ሳይሆን የእድሜ እኩያዬ ስለሆነ በጣም እንፋቀር ነበር። የበደበጅ ገደል የሚባለውም ከቤታችን በስተምዕራብ የሚገኝ 200 ሜትር ያህል ርዝመት ያለው ትልቅ ገደል ነው። ከዚህ በኋላ ሐሳቤ ሁሉ ገደል ለመግባት ወይም ወደ እናቴ ዘንድ ለመኮብለል ብቻ ሆነ። እናቴ ወይዘሮ የሸዋወርቅ ያለችው መስቀለ 3 በሚባል በደጋዋ አፋፍ ላይ መሆኑን አውቅ ነበር። አንድ ጊዜም ከመዬ የሰሙ ጋራ ወደዚያው ወጥተን ነበርና መንገዱን ለአንድ ጊዜ አይቻለሁ። በጉዳዩ ካሰብኩበት በኋላ ገደል ገብቶ መሞት አስፈራኝና ወደ እናቴ ቤት መኮብለልን መረጥኩ። መስቀለ 3 የተባለው ስፍራ የጥንት ስሙ መስቀለ ክርስቶስ ነው። እስከ ግራኝ ወረራ ድረስ መስቀለ ክርስቶስ የሚባል ቤተ ክርስቲያን ነበረበት። ግራኝ አጥፍቶታል። አሁን ግን በስፍራው ላይ አንድ አሮጌ የወይራ ጽድ ብቻ ይገኝበታል። አንድ ቀን ወደዚያ ተማሪ ቤት ሄጄ አልኩና ለምሳ ተመለስኩ። ምሳ ከበላው በኋላም ወደ ተማሪ ቤት እንደሚሄድ አይነት ከቤት ወጣሁና ሽቅብ ወደ መስቀለ ሶስት ጉዞ ጀመርኩ። ከኋላ የሚይዘኝ ሰው የተከተለኝ እየመሰለኝ በየጊዜው ገላመጥ ጀመር። የመጀመሪያውን ዳገት ወጥቼ ዳሆት ከሚባለው ቀጠና ደረስኩ። ሁለተኛውን ዳገት ተያያዝኩት። በዚያ በገረረይ ፀሐይ ሙቀት ስለተዳከምኩ አለከልክ ነበር። የሆነ ሆኖ ለመመለስ ተስፋ አልነበረኝምና ማረፊያ ከሚባለው ከላይኛው ቀጣና አፋፍ ደረስኩ። ይህ ስፍራ መንገደኞች ብርቱን ዳገት ጨርሰው የሚያርፉበት ቦታ ነው። እኔም አንድ ሰዓት ያህል ዚያተኝች ፎይ ካልኩ በኋላ የቀረኝም መንገድ ቀስ በቀስ ተጉዤ ማታ ላይን ሲይዝ መስቀለ 3 ከእናቴ ቤት ገባሁ። ለእናቴ የሰጠሁትን ምክንያት ስለ ናፍቆት እንደመጣሁ እንጂ ኮብልዬ ስለ መምጣቴ አልነበረም። እርሷም እኔም በማግኘቷ ደስ ብሏት ነበርና በዘና ማድረሴን ለአክስቴ ማስታወቅ እንኳን ሳታስታውስ ቀረች። ምዬ በሰሙ እኔ ቤት ከወጣው ጊዜ ጀምሮ ለትምህርት ወይም ለጨዋታ አጓጉቼና ችኩዬ የሄድኩ መስሏት ነበር። ወደ ማታ ጓደኞቼ ወደ ቤታቸው ሲመለሱ እኔ ሳልገባ ስቀር ምናልባት ለጨዋታ ሲል ዘግይቶ ይሆናል በማለት ተጠባበቅ ጀመር። ነገር ግን ፀሐይ ጠለቀች፣ ጊዜውም መሸ። በዚህ ጊዜ አንድ መላእክተኛ ወደ ደብተራ እንደ ብልሃቱ ቤት ላከችና ብታስጠይቅ ከምሳ በኋላ በጭራሽ አልተመለሰም፣ አላየነውም የሚል መልስ አመጣላት። ጓደኞቼንም በየመንደሩ እየዞረች ብትጠይቅ አላየነውም፣ ከእኛ ጋር አላመሸም እያሉ መለሱላት። በመጨረሻም ከሳሌ እንደ ብልሃቱ ጋር ያለኝን ፍቅር ታውቃለችና እርሱን ጠይቁልኝ ብላ ሰዎች ላከች። እርሱም ዛሬ ከምሳ በኋላ አልተገናኘንም ካለ በኋላ ኧረ አንድ ጊዜ ገደል ልገባ ነው ብሎ አማክሮኝ ነበር ብሎ ሚስጥር አወጣላቸው። ይህ ወሬ ለምዬ በሰሙ በደረሳት ጊዜ መጮህና ማልቀስ ሆነ። የመንደሩም ሰዎች ተሰብስበው ያላቅሷት ጀመር። ከዚህ በኋላ እስቲ ገደል ገብቶ እንደሆነ ሰዎች በሰርጥ መንገዳ ወርደው በዳቦት ይፈልጉ ተብሎ ተመከረና ዳቦት ተበርቶ ፈላጊዎች ተላኩ። ዳቦት ችቦ መብራት ነው። የፍለጋው ውጤት ድካም ብቻ ሆኖ ፈላጊዎቹ ወደ ቤት ተመለሱ። በዚህን ጊዜ መምሬ ዘወልደ ማርያም የሚባል አንድ መላ መጣ። ይህ ልጅ ምናልባት እናቱ ዘንድ ሄዶ እንደሆነ ወደ መስቀለ 3 ሰው ብንልክና ብናስጠይቅ ይሻላል። ቢገኝ መልካም ሆነ፣ ባይገኝም እናቱስ ይህን ጉድ ነገር ብትሰማው ምን ይከፋል ብሎ አማከረ። ቤተ ዘመድም በዚህ ሐሳብ ተስማማና ሁለት ሰዎች ወዲያው ሌሊቱን ወደ መስቀለ 3 ተላኩ። እዚያም ደርሰው ቢጠይቁ የኔም መኖር ከእናቴ አፍ ሰምተው ተረዱ። ገደል ገብቷል ተብሎ እዚያ ይለቀሳል። ራንቺ ለምን አላስታወቅሽም? እንዲያው ለነገሩ ደና ገብቷል እንኳን አይባልም ወይ? ምን ጉድነሽ ብለው በእናቴ ላይ አፈጠጡባት። እርሷም ኮብሎ መምጣቱን ባላቅ ነው ብላ በድንጋጤ ቃል መለሰችላቸው። አባይነ ራሳቸውን ማለታቸው ነው። አባይነ በዚህን ጊዜ ተኝቶ እንቅልፉን ይለጥጥ ነበር። እነዚያ መልክተኞች አፋፍ ላይ ቆመው አባይነህ ደና ነው እናቱ ዘንድ ተገኝቷል የሚል ቃል በአቃባይ ጥሪ አስተላለፉ። በዚህን ጊዜ በተዘመድ ደስታሉ ምዬ በሰሙ ግን ድንጋጤው ግን አለቀቃትም ነበር። ይህ በሆነ በሁለተኛ ቀን ምዬ በሰሙ በአንድ አገልግል ሙዝና አነባብሮ ተሸክማ እኔን ለማየት ወደ መስቀለስ ውስጥ መጣች። በዚያን ጊዜ እኔ በሜዳው ላይ ከእህቴ ከሁለት ጻድቅና ከሌሎች ልጆች ጋር እጫወት ስለነበረ መጀመሪያ አግኝታኝ እያለቀሰች ሳመችኝ። ከዚያም ወደ ቤት ገባንና እናቴን ክፉኛ ወቀሰቻት። ከወቀሳውም በኋላ በአገልግል የመጣውን ድግስ መብላት ጀመር። ከዚህ በኋላ ምዬ በሰሙ ወደ ቤቷ ለመመለስ ትነሳ፣ እኔም አብሬ ለመሄድ ተነሳሁ። እርሷ ግን ጥቂት ቀን ከእናት ጋር ሰንብትና በኋላ ትመጣለህ አለችኝ። የኮበለልኩበት እናቴን በመናፈቅ ምክንያት መስሏት ስለነበረ ነው። እኔ ግን ከእናቴ ይልቅ የምናፍቀው ምዬ በሰሙን ነውና እምቢ አልቀርም ብዬ አለቀስኩ። አክስቴንም ተከትዬ ወደ መግደላዊት ወረድኩ። ከዚያ ቀን ጀምሮ ትምህርት ቀረልኝና ስራዬ ጨዋታ ብቻ ሆነ። ቤተ ዘመድም የልጅ እንዲማር ከተፈለገ ወደ ዲሊላ ወደ አባቱ መልአክ ነው እንጂ ዳግመኛ እዚህ ተማር እንዳይባል ብሎ አክስቴን መከራውትና በዚህ ተወሰነ ይላሉ ብላታ መርሲያ ዘን ወልደቆስ ባልታተመው ትዝታዬ መጽሐፋቸው። ለሕይወቶና ለንብረቶ አስተማማኝ ዋስትና በመስጠት አለኝታዊ የሆነው ኒያላ ኢንሹራንስ አክሲዮን ማኅበር ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁኑም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል። የትምህርቴ ነገር እንጦጦ ከአባቴ ዘንድ እንዲሆን በምክር በተወሰነው መሠረት ምዬ በሰሙ ወደ አባቴ መልእክት ላገች። ያገኘችውም መልስ መልካም ነው እናቱ ታምጣው የሚል ሆነ። ዕድሜዬ በዚህ ጊዜ 5 ዓመት ተኩል ሆኗል። መስቀለስ ውስጥ በቆየሁበት ጊዜ እንጀራ አባቴ ባሻ ዳምጦና ሌሎችም የመንደሩ ታላላቅ ሰዎች እንደ ብርቅ ስለሚያዩኝ በየቤታቸው ያንቀባርሩኝ ነበር። በመስቀለስ ውስጥ 4 ወር ያህል ከተቀመጥኩ በኋላ እናቴ ወይዘሮ የሸዋ ወርቅ እኔን ወደ አዲስ አበባ ለመውሰድ ትደራጅ ጀመር። እኔም ቆላ ወርጄ ምዬ በሰሙንና ክስቴን ዘነበችን ሌሎችንም ዘመዶችን ተሰናበትኩ። ጊዜው በጥር ወር 1896 ዓ.ም ነው። ከዚያ በኋላ ጉዞ ተጀመረ። አብረውን የሚሄዱ 4 ሰዎች ነበሩ። 2ቱ ለንግድ ጉዳይ ሙዝ ባህያ የጫኑ ሲሆኑ፣ 2ቱ ደግሞ ለወርተራ የሚወጡ ነፍጠኞች ናቸው። ነፍጠኞቹ እያንዳንዳቸው የኮርቻ በቅሎ ስላላቸው አብዛኛውን ጊዜ አፈናጠውኛል። በእግሬም የቻልኩትን ያህል ሄጃለሁ። ከነዚህ 4ቱ ሰዎች እናቴ የምታውቃቸውና አብሮ ለመጓዝ በቀጠሮ ስትጠብቃቸው የነበሩ የመስቀለ 3 ሰዎች ናቸው። ከጅሩ በተነሳውበት ቀን ደነባን አልፈን ሬቻ ወንዝ ስንደርስ የአባቴን ያጎት ልጅ አባ ፍሬ ሰንበትን ከሁለት ልጆቻቸው ጋር አገኘናቸውና የጉዞ ጓደኞቻችን ሆኑ። ከዚያ በኋላማ ለድንጋይ ቅጥቅጣ ታዘው ወደ አዲስ አበባ ከሚመጡ የጅሩ ሰዎች ጋር በየመንገዱ ተገናኘንና ቁጥራችን ሊበዛ ቻለ። ቀን ስንጓዝ ውለን ማታ በአንድ ጥጋ ስፍራ እንሰፍር ነበር። መቼም የሌሊቱ ብርድ አይጣል ነው። በዚያ አኳኋን ተጉዘን በ4ኛው ቀን አዲስ አበባ ገባን። ሰፈራችንም በቀኛዝማች መኮንን ወንድ በላይ ቤት አጠገብ የጅሮች ሰፈር በሚባለው ቦታ ሆነ። በዚህ ሰፈር 10 ቀን ያህል ቆይተንበታል። ከዚህ በኋላ እናቴ ይዛኝ ከአዲስ አበባ ወደ እንጦጦ ወጣችና ለአባቴ አስረከበችኝ። አባቴም በናፍቆት ስመው ተቀበሉኝ። ናቲ አንድ ቀን አድራ በማግስቱ ወደ ቤቷ ወደ ጅሩ ተመለሰች። በዚህን ጊዜ እኔ ክፉኛ አለቀስ ነበር። በቤት ያለችው ያባቴ ሚስት እንጀራ እናቴ ከአዲስ አበባ የመጣች ልጅ ግርቢጤ ናት። ለጊዜው 2-3 ቀን ያህል እያባበለች አረጋጋችኝ። በኋላ ግን ሰለቻትና ለቅሶ ባለቀስኩ ጊዜ ውይቴ ምን አመለኛ ነው እያለች ታገጣብረኝ ጀመረች። ነገሩ ሁሉ ተለዋወጠብኝና እስከ ወር ድረስ ፍዝዝ እንዳልኩ ቆየው። ከዚህ በኋላ አባቴ ፊደል አስጀመሩኝ። እንደ እኔ ጀማሪዎች ሆኑ ብዙ ልጆች ስለነበሩ ከእነርሱ ጋር ተራ በተራ ፊደል መቁጠር ጀመርኩ። ከትምህርት በኋላ ወደ ቤት ስገባም የባላግር ልማዴን እንድተው በማለት ልዩ ልዩ ስርዓት ያስለምዱኝ ጀመር። ይኸውም ገበታ ሲቀርብ ሙቅ ውሃ ይዘው መቅረብና እጅ ማስታጠብ፣ እነርሱም በልተው ገበታው እስከተነሳ ድረስ ፊትን ወደ ግድግዳ አዙሮ መቆም፣ ጉርሻ በተሰጠ ጊዜ መሬት ስሞ መቀበል፣ ከመብል በኋላ እጅ ማስታጠብና ገበታ ማንሳት፣ ሲበላ ድምፅ ሳያሰሙና ሳያጮሁ ማላመጥ፣ ይህንና ይህን የመሳሰለውን ነው። በመጀመሪያ ጊዜ ግራ ገብቶኝ ሲያደናግረኝ ሰነበተ። በኋላም 2-3 ቃል ይናገሩኝና ሲሳሳተኝ በኩርኩም እየገጩ ያስጠነቅቁኝ ጀመር። ያለቀስኩ እንደሆነም በልምባም መልሰው አጣት እያሉ በቁንጢት ይመጀርጉኛል። ከሁሉም የሚብሰው ቅጣት ከቶ ፊት አይሰጡኝም ነበር። ስለዚህ ቅጣቴን ፈርቼ እሽቆጠቆጥ ጀመር። መንቀባረር ገና ድሮ ካክስቴና ከእናቴ ዘንድ ቀርታለች። ፊደሉን በተዋራጅ አስተማሪ ከጓደኞቼ ጋር እንድማር ታዞ ጓደኞች ያወቁትን እኔ የተሳሳትኩ እንደሆነ መልሱ የሚነገረኝ በቁንጢጥ ብቻ ነበር። ስለዚህ የተጠነቀቅኩ መማርና ማወቅ ግድ ሆነብኝ። በአቦጊዳ ጊዜ የነበረኝን ጣጣ ከቶ አረሳውም። የሆነ ሆኖ ፊደልን በብዙ ድካም ታለፈችና ፊደለ ሐዋርያ ተዛወርኩ። አሁን ትምህርቱ የፊደሉን ያህል አልጨለመብኝም። ከአንድ ወር በኋላም እንደ ጓደኞቼ ወደ ገበታ ሐዋርያ ስለተላለፍኩ ደስታ ተሰማኝ። ንባቡ አስቸጋሪና ከባድ ስለሆነ ጥቂት ወራት አሳልፎብኛል። ቢሆንም እርሱን አጥርቼ በመማሬ ምክንያት ለመጪው ትምህርት መንገድ ጠራጊ ሆኖኛል። ከእርሱ የሚለጥቀውም ትምህርት ዳዊት ነበረ። እርሱንም ለትምህርቴ ሁለተኛ እርምጃ አድርጌ እመለከተዋለሁ። ገበታ ሐዋርያ የሚባለውን የትምህርት ክፍል ከጨረስኩ በኋላ ወደ ዳዊት ተዛወርኩ። በዚያው ዓመት ውስጥ ዳዊት ደገምኩ። በዚህ ጊዜ 7 ዓመት ዕድሜ ሆኖኛል። ዘመኑም 1897 ዓ.ም ነው። እንጦጦ በደረስኩበት ጊዜ ከቤት የነበረችው የአባቴ ሚስት አሁን በዚህ ዘመን ግን አባቴ እርሷን ፈተው ወይዘሮ ወለተ እስራኤልን አግብተዋል። እኒህ ሴት ዳዊት ተምረዋል። እንዲያውም ዜማውን በድምጫ ለምደውት ዜማ አዋቂ እስከ መባል ደርሰዋል። የፊተኛይቱ የአባቴ ሚስት በሆነ ባልሆነው ነገር ስለምታመናጭቀኝ እሰቀቃት ነበር። አሁን ግን እኒህ አዲሲቱ የእንጀራ እናቴ እንደ ልጃቸው አድርገው በርኅራኄ ስለተመለከቱኝ እድል አግኝቻለሁ። ዳዊት በተማርኩበትም ጊዜ በትርፍ ጊዜያቸው ያስጠኑኝ ነበር። ከዚህ የተነሳ ዳዊቱን ከስር እስከ ጫፍ ዘለቅሁትና እንደገና 2 ጊዜ ከለስኩት። አብዛኛውንም ከሞላ ጎደል በቃል ለመያዝና ለመድገም እስከ መቻል ደርሼ ስለነበረ ወይዘሮ ወለተ እስራኤል እገሌን ውጣልኝ እያሉ ይጠይቁኝ ነበር። ለጥያቄውም መልሱን ወዲያው ሰጣቸው፣ ጎሽ አበጀህ እያሉ በአባቴ ፊት ስለሚያሞግሱኝ በትጋት ላይ ትጋትን ለመጨመር ምክንያት ሆኑልኝ ይላሉ ብላታ መርስ የያዘኑ ለቂቆስ ባልታተመው ትዝታዬ መጽሐፋቸው።
ስለተደረሰበትና ስለተገለጸ በፍጹም እንዲቀር ተደረገ። ሌባ ሻይ በዘመኑ ከፍተኛ ነገር ሆኖ ታምኖበት ስለነበረ የመንግስት ሹም የሌባሻ አለቃ እየተባለ ሹምበት ነበር። ከሻለቃውም በታች ሌባሻይ አጠጮች ወይም የሌባሻይ አለቆች የሚባሉ ብዙ ሰዎች እየተሾሙ በየአገሩ ይላኩ ነበር። ካሁን በፊት የሌባሻይ ሻለቃ የሆኑት አለቃ ግፋወሰን በቤተ መንግስት የተከበሩ ትልቅ ሰው እንደነበሩ አውቃለሁ። እሳቸውም በ1913 ዓ ም ሊቀ ካህናት፣ የካህናት ባልደረባ ተብለው ከተሾሙ በኋላ የዳግማዊ ምኒልክ እልፍኛ አሽከር የነበሩት ቀኝ አዝማች ኃይለ ሥላሴ መገኖ ተሾሙት። የሌባሻይ ደንብ የተዘረዘረውም በእኒሁ በቀኝ አዝማች ኃይለ ሥላሴ ሹመት ጊዜ ነው። ሌባሻይ የሚለው ቃል በመሰረቱ ሌባ እሻ ማለት ስለሆነ ሌባ ፈልግ እንደማለት ነው። እኔም የሌባሻይ ታሪክ እንዴት እንደነበረ ታሪኩን ለኋላ ሰው ለመግለጽ ስል እነሆ ጥቂት ቃል እጽፋለሁ። ገንዘብ ወይም ዕቃ የተሰረቀበት ሰው ሌባሻይ ይጠጣልኝ ብሎ ለሹሙ ያስታውቃል። በተፈቀደለት ጊዜም ባለጉዳዩ ለሌባሻይ ማጠጫ የሚከፈለውን ገንዘብ ከፍሎ ሌባሻይ አጠጩን ከነተከታዮቹ ይቀበልና ወደ ቤቱ ወስዶ ያሳድራል። የሌባሻይ እራት የሚባለውንም ድግስ ማዘጋጀትና መጋበዝ አለበት። ሌባሻይ አጠጩ በዚህ ጊዜ መረጃ ለማግኘት ሲል እንዴት ተሰረቀብህ፣ ማንን ትጠረጥራለህ እያለ ባለጉዳዩን ወይም ወገኑን በፈሊጥና በምስጢር እየጠየቀ ሲያጠና ያመሻል። ባለጉዳዩም ነገሩ የሚቃናለት ስለሚመስለው በልቡ ያለውን ጥርጣሬ ሁሉ ይዘገዝግለታል። ሌባሻይ በሚጠጣበት ጊዜ የባለጉዳዩ አሽከሮችና ቤተሰቦች፣ ጎረቤቶችና በአካባቢው ያሉት የመንደሩ ሰዎች ከስፍራው እንዳይታጡ ጭቃሹሙ ቀደም ብሎ እየዞረ ያስታውቃል። ጭቃሹም ካስታወቀው በኋላ ያለ በቂ ምክንያትና ያለ ስንብቻ የታጣ ሰው ፈርቶ እንደ ሸሸ ያህል ይታሰብበታልና ሁሉም መገኘት ነበረበት። በማግስቱ ጠዋት ሌባሻይ አጠጩ በተሰበሰበው ሕዝብ ፊት መድኃኒቱን በጥብጦ ከ15 እድሜ ላልበለጠ ብላቴና ያጠጧል። ስርዓቱም እንደዚህ ነው። እቃው በጠፋበትና በተሰረቀበት ቦታ ላይ ትንሽ ገበቴ ይቀመጥና አንድ ኩባያ ያህል ወተት ይጨመርበታል። ሌባሻይ አጠጩም መድኃኒቱን ከኮረጆ ውስጥ በጣቱ ቆንጥሮ አውጥቶ በወተቱ ላይ ይነሰንስና ልዩ በሆነች በቀጭን ዘንጉ እያማሰለ ይበጠብጠዋል። ያቺ ዘንግ የመተት ነገር ያለባት ስለሆነች ምንጊዜም ከእጁ አይለያትም። ከዚህ በኋላ የተበጠበጠውን መድኃኒት በብርጭቆ ገልብጦ ለብላቴናው ይሰጠዋል። ብላቴናውም እየተንገሸገሸ ጠጥቶ ይጨልጥና ዝልፍልፍ ብሎ እንደ በድን ሆኖ ከመሬት ይጋደማል። በነገሬ ላይ መድኃኒቱ ቀላ ያለ የዱቄት አይነት መሆኑን መናገር ይገባኛል። መድኃኒቱ ከምን እንደሚቀመም ለማወቅና ለመረዳት ፈልጌ ብዙ ሰዎችን ጠይቄ ነበር። አለቃ ግፋወሰን ሊቀ ካህናት ከሆኑ በኋላ አለቃዬና ወዳጅ የነበሩና እሳቸውን እንኳን ከመጠየቅ አልወዘንኩም። ዳሩ ግን በዚያ ዘመን ብርቱ የመንግስት ምስጢር ተብሎ ስለሚደበቅ የሚነግረኝ አላገኘሁም። እንግዲህ ወደ ታሪኩ መለሳለሁ። ሌባሻይ አጠጩም በዚያች በመጠጠኛ ዘንጉ የብላቴናውን ጀርባ መታ መታ አድርጎ 3 ጊዜ ድረስ እያለ በዜማዊ አነጋገር ይነግረዋል። እንደ በድን ተጋድሞ የነበረውን ብላቴና ወዲያው ይነሳና እንደ እብድ አይነት ገልመጥ ገልመጥ እያለ ለመሄድ ሲጀምር ወገቡን በመቀነት ያስሩትና አንድ ሰው የመቀነቱን ጫፍ ይዞ ከበስተኋላ ይከተላል። በመድኃኒቱ ሰክሮ አእምሮን ያጣው ያ ብላቴና ከዚህ በኋላ ሌባሻይ እየተባለ ይጠራል። ማንም ሰው ሌባሻይ በፊቱ ሲመጣበት ወይም ወደ ኋላ ሲመለስበት በቶሎ መቀመጥ አለበት። ያልተቀመጠውን ግን ሌባሻው ይደበድበዋል። መቀነት ያዥውም እንደ ጉድጓድ በመሰለ በአደገኛ ስፍራ ሌባሻው እንዳይወድቅ ተግቶ መጠበቅ ተግባሩ ነው። ሌባው ባደረገው አይነት ሌባሻይ ሲያደርግ ከቆየ በኋላ የመጎሸሚያው ጊዜ ሲደርስ ፊቱን ወደ ህዝቡ አዙሮ ይመለከታል። በዚህን ጊዜም ህዝቡ ሁሉ ይቀመጥለታልና እያንዳንዱ ሰው በየተራ በጉልበቱ ደቅ እያደረገ ይጎሽማል። ምንጊዜም ቢሆን መቅበጥበጥና መገላመጥ የሌባሻዎች ጠባይና ልማድ ነው። እንዲህ የሚያደርጉትም ያጠጩን ምልክት በዘዴ ለመመልከት ነው የሚል ሀሜት በህዝብ ዘንድ ነበረ። ሌባሻው ሌባ ነው ከሚለው ሰው ዘንድ ሲደርስ ዙሪያውን እየዞረና በጣቱ እየጠቀሰ ይጨፍርበታል። በመጨረሻም ዝልፍልፍ ብሎ ይጋደምበታል። ከዚህ በኋላ ሌባሻይ አጠጩ በዚያች በዘንጉ ደባብሶ ማርከሻ መድኃኒት ያቀምሰውና አእምሮ ተመልሶለት ይነሳል። እንግዲህ ሌባሻይ የያዘው ሰው ስርቆቱን ባያምንም ለጠፋው ነገር ባለዕዳ ሆኖ ይከፍላል። ሌባ ሻይ አንዳንድ ጊዜ እርግጠኛውን ሌባ የሚይዝ ሲሆን፣ አንዳንድ ጊዜ ደግሞ ሌባ ያልሆነውን ንጹሕን ሰው ባለዳ ያደርገው ነበር። ሌባ ሻይ ሌባውን ባልያዘ ጊዜ ወደ አንድ ስፍራ ሄዶ ይተኛል፣ ወይም ወደ ወንዙ ወርዶ በውሃ ይታጠብና መድኃኒቱ ይረክሳል። ይህም ሌባው ባደረገው አይነት ማድረጉ ነው ይባላል። ሌባ ሻይ ከቤቱ ገብቶ የተኛበት ሰው በዳግማዊ ምኒልክ ዘመን ባለዳ ሆኖ ከፍሎ እርሱ እንደገና ሌባ ሻይ ያጠጣ ነበር። በኋላ ግን ልጅ ኢያሱ በገዥነት ዘመናቸው በ1904 ዓ ም ባወጡት ደንብ ሌባ ሻይ በቤቱ የተኛበት ሰው ባለዳ አይሁን ብለው የተሻሻለው ደንብ እስከ ዛሬ ሲሰራበት ቆይቶ ነበር። በዚህ ዘመን ሉል አልጋ ወራሽ ተፈሪ መኮንን የሌባ ሻይን ደንብ ከማስቀረታቸው በፊት አንድ ምርመራ አስደርገው ነበር። ስለ ምርመራው ልዩ ልዩ ወሬ ሰምቻለሁ። ከሰማሁትም ውስጥ እውነት ነው የምለውን የሚከተለው ገልጻለሁ። በቤተ መንግሥት የተቀመጠ አንድ ዕቃ ታማኝና ባለሟል በሆነ ትልቅ ሰው ተሰርቆ እንዲወሰድ ተደረገ። ሚስጥሩንም ከወሳጁና ከልዑሉ በቀር ሌላ ማንም ሰው አያውቅም ነበር። ከዚህ በኋላ ዕቃ ጠፋ ተባለና ሌባ ሻይ ጠጣ። ሌባ ሻይ አጠጩም ከማንም ዘንድ የመረጃ ፍንጭ ሊያገኝ አልቻለም። እንግዲህ ሌባ ሻይ ጠጣና እንደ ልማዱ እየተቆጠበጠ ወዲያ ወዲህ ሲል ውሎ የግቢውን ሰው ሁሉ በጉልበቱ ጎሸመና ወደ አንድ ስፍራ ሄዶ ተኛ። እየተደጋገመ ሌባ ሻይ ቢጠጣም ወደ ወንዝ ሄዶ መታጠብ ወይም ወደ አንድ ስፍራ ሄዶ መተኛት ብቻ ሆነ። ይህ ሁሉ ሲሆን እቃውን የወሰደው ያ ሰው ከሌባ ሻዩ አጠገብ አልተለየም ነበርና ሊይዘው አልቻለም። የሰውየውን ስም ልጠቅሰው አልፈቅድም እንጂ እኔ ሰምቻለሁ። አንዳንድ ሰዎች ሲናገሩ ሌባ ሻይ የወሰደውን ሰው አልፎ ሄዶ ከስርቆት ንጹህ የሆነውን አንዱን አሽከር ይዞት ነበር ይላሉ። በማናቸውም መንገድ የሌባ ሻይን ሐሰተኛነት በዚህ ምርመራ ሊረጋገጥ ከተቻለ በኋላ ልዑል አልጋ ወራሽ ደንቡ እንዲሰረስ አደረጉ ይላሉ ክቡር ላታ መርስዔ አዕዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ የዘመን ታሪክ ትዝታዬ ካየሁትና ከሰማሁት በሚለው መጽሐፋቸው።
ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው
ለሕይወቶና ለንብረቶ አስተማማኝ ዋስትና በመስጠት አለኝታዊ የሆነው ኒያላ ኢንሹራንስ አክሲዮን ማኅበር ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁኑም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል።
የገበሬ ልጅ ነ
ግብርና ለሀገር ልማት አለኝታ ነው። ይህን በመረዳት ያለኝታው ማህተም የሆነው ኒያላ ኢንሹራንስ አክሲዮን ማህበር በአይነቱ ለየት ያለና በሀገራችን የመጀመሪያ የሆነ የሰብል መድን ሽፋን መስጠት ጀምሯል። ይህ የሰብል መድን የሚሰጠው ሽፋን ሰብል በመስክ ላይ ያለ ከቡቃያ እስከ ምርት ስብሰባ ባለው ሂደት ውስጥ በድርቅ በመጠን ባለፈ ዝናብ በእሳትና በንፋስ አዘሉ ሽንፍር ለሚደርስ ጉዳት ካሳ ያስገኛል። ምርት ከማሳ ከተሰበሰበ በኋላ በእሳትና መብረቅ በፍንዳታ በዝናብ በውሽንፍር በበረዶ በጎርፍና በተንቀሳቃሽ አካል ግጭት ጉዳት ቢደርስበት ምርት ተሰብስቦ በመጓጓዝ ላይ ያለ በሚደርስ ማንኛውም አደጋ ሳቢያ ብክነትና መበላሸት ቢያጋጥመው የጉዳት ዋስትና ይሰጣል። የመድን ሽፋን ሌሎች የተፈጥሮ አደጋዎችን እንዲሸፍን በተጨማሪ ስምምነት ሊሰፋ ይችላል። ማንኛውም ገበሬ ይህ የሰብል መድን ሽፋን ካለው የገንዘብ ተቋማትና የግብርና ግብዓት አቅራቢዎችን አገልግሎት በቀላሉ ለማግኘት ስለሚችል ምርቱን ለማሳደግ ያለ ስጋት ይሰራል። ይህ የሰብል መድን ሽፋን በመጠነ ሰፊ አደጋ ምክንያት በአበዳሪዎች ላይ ሊደርስ የሚችል ከፍተኛ ኪሳራንም ይከላከላል። ኒያላ ኢንሹራንስ አክሲዮን ማኅበር በፈርቀዳጅነት የሰብል መድን ሽፋን በማቅረብ ለአርሶ አደሩና ለማኅበሩ ያለውን አጋርነትና አለኝታነት ያረጋግጣል። ያለኝታው ማኅተም ኒያላ ኢንሹራንስ።
ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ አገርም እንደ ሰው ይናፍቃል ወይ አራዳ አራዳ